ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የታጠቀው አካል ማንኛውም አካል ዜጋን በብሔርና በሃይማኖት ከመለየት እያንዳንዱ ዜጎቻችን የራሳችን ዜጎች እንደሆኑ በማየት ከጥቃት መከላከል እንዳለባቸው ነው መግለጽ የምንፈልገው።
የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ናቸው። በኦሮሚያና በሶማሌ ክልል ተዋሳኝ ወረዳ በሰሞኑን በተካሄዱ ግጭቶች ጋዜጣዊ መግለጫ ሰጥተው ነበር። ከዛ የተወሰደ ነው። ዝርዝሩ በአብይ ርዕስ ይቀርባል። ከምሽቱ ዜና መካከል ደግሞ ከግብፅ ጋር የሚካሄደው ውይይት አልተቋረጠም አለች ኢትዮጵያ። ኦሮሚያና ሶማሌ ክልል በተካሄዱ ግጭቶች ህይወት መጥፋቱ ተገለጠ። ዩናይትድ ስቴትስና ሶማሊያ ባካሄዱት የተቀናጀ ጥቃት አንድ አሸባሪ ተገደለ የሚሉ ይገኙባቸዋል።
ሳምንታዊው ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤናም በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ጠብቋቸዋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ሰኞ ህዳር 19 2010 ዓ ም ዝግጅቶቻችን ጋር
አዲሱ አበበና
አሉላ ከበደንን፣ ፕሮዲሰራችን ንጉሱ ታምሬ፣ ስርጭት መሐንዲሳችን ጀስትን ነው። አብራችሁን አምሹ። በቅድሚያም የሰዓቱን የዓለም ዜና።
ከግብፅ ጋር እየተካሄደ ያለው ውይይት አልተቋረጠም፣ የተጽዕኖ ጥናቱም እንደቀጠለ ነው ሲሉ የውሃ መስኖ እና ኤሌክትሪክ ኃይል ሚኒስትር አስታወቁ። ከካይሮ የሚኒስትሮች ስብሰባ በኋላ እየወጡ ያሉ ዘገባዎችን አስመልክቶ መግለጫ የሰጡት ሚኒስትር ዶክተር ስለሺ በቀለ እኛ የምናውቀው ውይይቱ በካርቱም እንደሚቀጥል ነው ብለዋል። ግብፅ በጥናቱ መነሻ ሪፖርት ላይ የነበረውን ስምምነት አለመከተሏን፣ የውሃ ጠቃሚነትን ኢትዮጵያ በሌለችበት የተፈረመውን የ1959 ስምምነት ማዕከል እንዲያደርግ መፈለጓን ዶክተር ስለሺ እንደ ልዩነት ጠቅሰውታል። መጽሔት ዘገባ ያክልበታል። ቀደም ሲል እንደገለጽነው በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች ሰሞኑን በተካሄዱ ግጭቶች የሰው ሕይወት መጥፋቱን የመንግስት ኮሚኒኬሽንስ ጉዳይ ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ተናግረዋል። በሀገሪቱ ያለው አጠቃላይ የሰላም እና የጸጥታ ሁኔታ ግን መሻሻል ማሳየቱን ነው ሚኒስትሩ ዶክተር ነገሪ ሌንጮ ያመለከቱት። አብይ ርዕሳችን ዘገባ ያክልበታል።
የዩናይትድ ስቴትስ ኃይሎችና የሶማሊያ መንግስት ባካሄዱት የተቀናጀ የአየር ጥቃት አንድ አሸባሪ መገደሉን የዩናይትድ ስቴትስ የአፍሪካ እዝ ዛሬ ሰኞ አስታወቀ። በእዙ መግለጫ መሰረት ጥቃቱ ዛሬ ከቀኑ በዘጠኝ ሰዓት ላይ ነው በእስላማዊ ተዋጊ ኃይሎች ላይ የተካሄደው። ዩናይትድ ስቴትስ የዜጎችን ደህንነት ለመጠበቅ ሲባል ጥቃቱ ቀጣይ መሆኑን ያመለከተው የአፍሪካ እዝ ይህም ከአሚሶምና ከሶማሊያ ብሔራዊ ደህንነት ኃይሎች ጋር በመተባበር የሚካሄድና ሽብርተኞች ላይ የሚያነጣጥር መሆኑንም አመልክተዋል።
ግብፅ ውስጥ የሚገኙ የሱፊ ሙስሊሞች ምንም እንኳ አገሪቱ ሳይናይ መስጊድ ውስጥ በደረሰውና ለ305 ሰዎች ሞት በሌሎች 128 ደግሞ መቁሰል ምክንያት በሆነው ግድያ ገና እያገገመች ብትሆንም የነቢዩ መሐመድን ዓመታዊ ልደት በዓል እንደሚያከብሩ አስታወቁ። ለዚያ ባለፈው አርብ ለደረሰ ጥቃት ግን እስካሁን ኃላፊነት የወሰደ ወገን አልተገኘም። ሱፊዎች የነቢዩን የልደት ቀን በመጪው አርብ በመላ አገሪቱ ለማክበር ያቀዱ ሲሆን በተለይ ግብፅ ውስጥ ታዋቂና ዝነኛ በሆነው በካይሮ አልሁሴን መስጂድ ከፍ ባለ ድምቀት እንደሚከበር አስታውቀዋል።
ለየመን እጅግ አስፈላጊ የሆነውን የምግብ ረድኤት የጫኑ መርከቦች ወደ አገሪቱ መግባታቸው ተገለጸ። በሳውዲ አረቢያ የሚመራው ጥምረት ለሶስት ሳምንታት ለሚጠጋ ጊዜ ጥሎት የነበረው እገዳ ለቀቅ ካለ በኋላ 60,000 ኩንታል የሚሆን ስንዴ የጫነ መርከብ እንዲገባ ተፈቅዶለታል። የዓለም የምግብ ድርጅት በገለጸው መሰረት 270,000 ኩንታል ስንዴ ትናንት በአማጽያኑ ቁጥጥር ስር ባለው ሳሊፍ በተባለው የቀይ ባህር ወደብ ገብቷል። የረድኤት ድርጅቶች እንደሚሉት በርካታ ልጆች ቁጥራቸው እጅግ የገዘፈ የሚገኙባቸው በሚሊዮኖች የሚቆጠሩ ሰዎችም በረሃብ የማለቅ አደጋ ተደቅኖባቸዋል። የአሜሪካ ድምጽ ራዲዮ ዘጋቢ ዝላቲካ ሆክ ያቀናበረችውን አዳነች ፍሳዬ ይዛ ቀርባለች።
የማቀቁና የታመሙ የመናውያን ልጆች ምስሎች ዓለምን አስደንግጧል። በሀገሪቱ ረድኤት እንዲገባም ጥሪዎች ቀርበዋል። የዩኒሴፍ ማለት የሕፃናት መርጃ ድርጅት ክልላዊ ሥራ አስኪያጅ ጌርት ካፕለር ተማጽኖ አቅርበዋል።
ለሕፃናት ለሚራራ ሁሉ ተማጽኖዬን ደግሜ አቀርባለሁ። እጅግ አስፈላጊ የሆነውን ረድኤት እንድናቀርብ እንዳንከለከልም እማጸናለሁ።
ልጆችን ከሳንባ በሽታ ከጆሮ ደግፍና ከሌሎችም በሽታዎች ሊከላከል የሚችል የክትባት መድኃኒት የጫነ አይሮፕላን ባለፈው ቅዳሜ በሰንዓ ዓለም አቀፍ አይሮፕላን ማረፊያ ላይ ገብቷል። የገባው 1.9 ሚሊዮን የክትባት መድኃኒት ሲሆን ገና በብዙ ሚሊዮኖች የሚቆጠሩ ያስፈልጋሉ ብለዋል። የመኑ 7 ሚሊዮን የሚሆኑ ሰዎች ረሃብ ይጠብቃቸዋል። ህይወታቸው ሊተርፍ የሚችለውም በዓለም አቀፍ ረድኤት ነው። ይሁንና በሳውዲ አረቢያ የሚመራው ጥምረት ወደ የመን የሚያመራው የአየር የየብስና የባህር መስመሮችን አግዷል። ጥምረቱ ይህን ያደረገው በቅርቡ ሪያድ ላይ የሚሳይል ጥቃት ከተከፈተ በኋላ ነው። የተባበሩት መንግስታት ድርጅት ባለስልጣኖች እንደሚሉት የየመንን መንግስት በመደገፍ በሳውዲ አረቢያ የሚመራው ጥቃት ከጀመረበት ጊዜ አንስቶ 5000 የሚሆኑ ልጆች ተገድለዋል ወይም ከባድ ጉዳት ደርሶባቸዋል። 2.5 ሚሊዮን የሚሆኑ ሰዎች ግጭቱን ሸሽተው ተፈናቅለዋል። የመፈናቀሉና የእገዳው ጉዳይ ቀውሱን አባብሷል። የኮሌራ በሽታን ለመከላከልና አስቸኳይ ረድኤትና የውሃ አቅርቦት እንዲሁም ለመጓጓዣ የሚሆን ነዳጅ ዘይት ያስፈልጋል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን የሶስት ቀናት የአፍሪካ ጉብኝታቸውን ዛሬ በቡርኪና ፋሶ ይጀምራሉ። የጉብኝታቸው ዓላማ በአህጉረ አፍሪካ እየደበዘዘ ያለውን የአገራቸውን ሚና ለማነቃቃት እንደሆነ ታዛቢዎች ይገልጣሉ። የፈረንሳይ ፕሬዚዳንት ከቡርኪና በኋላ የአውሮፓ ህብረትና የአፍሪካ መሪዎች ጉባኤ ወደሚካሄድባት ወደ አይቮሪ ኮስት ያመሩና በመቀጠልም ጋና ይጓዛሉ። ሊሳ ብራያን ከፓሪ ያስተላለፈችው ዘገባ አለ፣ ቆንጅታዬ ታቀርባለች።
ፕሬዚደንት ኢማኑኤል ማክሮን በሶስት የምዕራብ አፍሪቃ ሀገሮች የሚያካሂዱት ጉብኝት ከሚያተኩርባቸው ዋና ዋና ርዕሰ ጉዳዮች መካከል ወጣቶችና ጸጥታ፣ የስራ ዕድል፣ የአካባቢ ደህንነትና ፍልሰት ይገኙባቸዋል። ማክሮን ነገ ማክሰኞ በዋጋዱጉ ዩኒቨርሲቲ ለ800 ተማሪዎች በሚያደርጉትና በከፍተኛ ጉጉት እየተጠበቀ ባለው ንግግራቸው የአፍሪካ ፖሊሲያቸውን ይዘረዝራሉ። ረቡዕ ዕለት አይቮሪኮስት ውስጥ በሚከፈተው የአውሮፓ ህብረትና የአፍሪካ መሪዎች ጉባኤ ላይም የአፍሪካ ወጣቶች ጉዳይ አንዱ ትልቁ አጀንዳ ይሆናል። ለመጀመሪያ ጊዜ ወደሚጎበኟት ወደ ጋና ሲያመሩ ዋና ከተማዋ አክራ ላይ ከጋናዊው የቀድሞ የእግር ኳስ ኮከብ አቤዲ ፔሌ ጋር ሆነው ወጣቶችን ያነጋግራሉ። የፈረንሳዩ መሪ የአፍሪካ ጉብኝት ሌላ ዋና ትኩረት የጸጥታ ጉዳይ እንደሚሆን ታውቋል። ፈረንሳይ አፍሪካ ውስጥ በሳህል በረሃ ጽንፈኛ እስላማዊ ታጣቂዎችን በማደን ላይ ያሉትን ጨምሮ ከ7000 በላይ ወታደሮች አሏት። በክልሉ ልማትን በማጠናከር ጸጥታን ማስፈንና ወደ አውሮፓ አሁንም እየጎረፈ ያለውን ፍልሰተኛ መገደብ የሚለው ማክሮን የሚገፉት አጀንዳ እንደሚሆን የአውሮፓ የውጭ ግንኙነቶች ምክር ቤት የፓሪስ ቢሮ ስራ አስኪያጅ ማኑኤል ላፎንት ራፕኑዌል ተናግረዋል።
የፈረንሳይ መንግስታዊ እርዳታ እንደገና ከፍ እንዲደረግ የፈለጉ መሆናቸውን ማክሮን ተናግሯል። ሳህል ውስጥ በፈረንሳይም ይሁን በክልላዊ ኃይል ወታደራዊ ስኬት ቢገኝ፣ ማዕከላዊ አፍሪካ ውስጥ ቦኮ ሐራም ድል ቢመታ ወታደራዊ ስኬት ብቻውን ቀውሶችን እንደማይፈታ፣ ሁኔታዎችን እንደማያረጋጋ በሚገባ ስለሚያውቁት ነው።
የፈረንሳዩ ፕሬዚደንት ሀገራቸው አፍሪካ ውስጥ ያላት ገጽታ እንዲታደስ ማድረግ ይችሉ እንደሆነ ለጊዜው አይታወቅም። የዚህ ሳምንቱ ጉብኝታቸው የዚያ የመጀመሪያ ፈተና ይሆናል።
የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ለሮሂንጃ ሙስሊሞች ቀውስ መፍትሄ ለማፈላለግ ዛሬ ሰኞ ሚያንማር መግባታቸው ተሰማ። አቡኑ የሮሂንጃ ሙስሊም ፍልሰተኞች የተሰደዱባትን ባንግላዴሽን ባለፈው ሐሙስ መጎብኘታቸው ይታወቃል። የፓፓው ጉብኝት ስደተኞቹ ያሉበትን መጠለያ ጣቢያም ባያካትትም ባንግላዴሽ ከተማ ዳካ ውስጥ ከሚገኙ ጥቂት የቡድኑ አባላት ጋር እንደሚገናኙ ታውቋል። አመጣጤ የእርቅና የሰላም መልእክት ያለበት የኢየሱስ ክርስቶስን ወንጌል ለማወጅ ነው ሲሉ አባ ፍራንሲስ በቫቲካን ራዲዮ ጣቢያ በሰጡ ቃል ተናግረዋል። ጉብኝቴ፣ አሉ አቡኑ አክለውም፣ የሚያንማር ካቶሊክ ማህበረሰብ የእግዚአብሔር አምልኮና በወንጌል ላይ ያለውን እምነትም ለማጽናት ነው ብለዋል። የሚያንማሩ ጦር ኃይሎች ዋና አዛዥ ጄኔራል በርክ ከአቡኑ ጋር በተገናኙበት ወቅት አገራቸው ውስጥ የሃይማኖት ጭቆና ወይም አድሎ እንደሌለ ገልጠዋል። በቅርብ ሳምንታት ውስጥ በሚያንማሯ ራሂኪ ውስጥ ያለውን አመጽ ሸሽተው ወደ ባንግላዴሽ የተሰደዱ በመቶ ሺዎች የሚቆጠሩ የሮሂንጃ ሙስሊም ስደተኞች እንዲመለሱ ሚያንማርና ባንግላዴሽ ስምምነት አድርገው እንደነበር የሁለቱ ወገኖች ባለስልጣናት ተናግረዋል። ይህ ስምምነት ቢኖርም ግን በአሁኑ ወቅት አስቸጋሪ መፍትሄ ለመሻት አመቺ አለመሆኑን የዳካ ሊቃነ ጳጳስ ካርዲናል ዲ ራዚሮ ለፈረንሳይ ዜና አገልግሎት አስታውቀዋል።
አድማጮች፣ አሁን የደረሰን ሰበር ዜና አለን። ህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበሩን ከስልጣን አነሳ። ወይዘሮ አዜብ መስፍን ከማዕከላዊ ኮሚቴው ታገዱ። ከአቶ መለስ ዜናዊ ህልፈት ወዲህ ህወሓትን በሊቀመንበርነት ሲመሩ የነበሩት አቶ አባይ ወልዱ ከዚህ ኃላፊነትና ከሥራ አስፈጻሚ አባልነት መነሳታቸውን የፓርቲው ማዕከላዊ ኮሚቴ አስታውቋል። አቶ አባይ ወልዱ በማዕከላዊ ኮሚቴ አባልነት እንደሚቀጥሉ ማምሻውን በአገር ውስጥ የማገናኛ ብዙሃን የተነበበው የፓርቲው መግለጫ አመልክቷል። ከዚህም በተጨማሪ የፓርቲው ሥራ አስፈጻሚ ኮሚቴ አባል የነበሩት የቀድሞዋ ቀዳማዊት እመቤት ወይዘሮ አዜብ መስፍን ከማዕከላዊ ኮሚቴ አባልነት ታግደው እንዲቆዩ መወሰኑም ተጠቅሷል። በተመሳሳይ የሥራ አስፈጻሚ ኮሚቴ አባል የነበሩት አቶ በየነ ምክሩ ደግሞ ወደ ማዕከላዊ ኮሚቴ አባልነት ዝቅ ብለው እንዲሰሩ መወሰኑም ተገልጧል። ለሁለት የሥራ አስፈጻሚ ኮሚቴ አባላትም ማስጠንቀቂያ መሰጠቱ ታውቋል። ስማቸው ግን አልተገለጠም። ይህን ዜና በማጠቃለያ ላይም ደግመን እናሰማለን።
አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነው።
በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘናል። አሁን በስርጭታችን የጊዜ ሰሌዳ መሰረት በቀጥታ ወደ ቀዳሚው የዕለቱ አብይ ዜና። በኦሮሚያና በሶማሌ ክልል ተዋሳኝ ወረዳዎች ሰሞኑን በተካሄዱ ግጭቶች የሰው ሕይወት መጥፋቱን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ተናገሩ። በአገሪቱ ያለው አጠቃላይ የሰላምና የጸጥታ ሁኔታ ግን ተሻሽሏል ነው የሚሉት ሚኒስትሩ ዶክተር ነገሪ ሌንጮ። እስክንድር ፍሬው ዝርዝሩን ይዟል።
የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በሳምንቱ መጨረሻ ለአገር ውስጥ ጋዜጠኞች በሰጡት መግለጫ ልዩ ልዩ ወቅታዊ ሁኔታዎችን አንስተዋል። ከነዚህ አንዱ ደግሞ የአገሪቱ የሰላምና የጸጥታ ሁኔታ ነው። ሁኔታው ተሻሽሏል ሲሉ ነው ሚኒስትሩ ያብራሩት።
በየቦታው ስንሰማቸው የነበረው የሰላምና መረጋጋት ጋር የተያያዘው ችግር አሁን በጥሩ ሁኔታ መሻሻል እንዳለና ዜጎቻችን የልማት ስራ ላይ ተጠናክሮ እየሰሩ እንዳለ የሚያሳይ መልእክት ነው። ከፌደራል ፖሊስ ያገኘነው መረጃም የሚያሳየው ማለት ነው። በተለይም ደግሞ ባለፈው በኦሮሚያ አንዳንድ ዞኖች በተለይም በበደለ እንዲሁም አንዳንድ አካባቢዎች የነበሩት አለመረጋጋቶች ነበሩ። ይሄንን ግን ሰላም ወዳዱ ህዝብ ይሄንን ችግር ራሱ ቀድሞ በመከላከል ችግር የደረሰባቸውን አካላትም ደግሞ መልሶ በማቋቋም ትልቅ ስራ ተሰርቷል ማለት ነው። በዚህ አጋጣሚ የሀገር ሽማግሌዎች፣ አባገዳዎች፣ የሃይማኖት አባቶች በዚህ ሂደት ላይ ያሳዩት ህዝባዊነትና ሰላም ወዳድነታቸው ለሀገር አንድነት ያላቸው ተቆርቋሪነት የሚያስመዘግናቸው እንደሆነ ነው በመንግስት በኩል ያለው።
ሰሞኑን በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች በተከሰተ ግጭት 20 ሰዎች መሞታቸውን የተለያዩ ዘገባዎች አመልክተዋል። ግጭት መከሰቱንና የሰው ህይወት መጥፋቱን የተናገሩት ሚኒስትሩ ቁጥር ግን አልጠቀሱም።
አሁን ሰሞኑን በተፈጠረው ግጭት የሰው ህይወትም እንደጠፋና ንብረትም እንደወደመ ያለን መረጃ ያሳያል። ይሄንን ግን ፈጥኖ በመድረስ ቁጥጥር ስር ለማዋል የተሰራ ስራ አለ። ለወደፊት ግን ዜጎቻችን በሁለቱም ክልሎች ያሉት ትኩረት ሰጥቶ ሰላምና አንድነትን በማስቀደም የጸጥታ አካላቱም ደግሞ የታጠቀው አካል ማንኛውም አካል ዜጋን በብሔርና በሃይማኖት ከመለየት እያንዳንዱ ዜጎቻችን የራሳችን ዜጎች እንደሆኑ በማየት ከጥቃት መከላከል እንዳለባቸው ነው መግለጽ የምንፈልገው።
በሁለቱም ክልሎች ተከስተው በነበሩ ግጭቶች እጃቸው እንዳለበት የተጠረጠሩ ግለሰቦችም በቁጥጥር ስር እየዋሉ መሆኑን ሚኒስትሩ ዶክተር ነገሪ ሌንጮ አብራርተዋል።
ከዚህ ጋር በተያያዘ በኦሮሚያ በኩል በአጠቃላይ 98 የሚሆኑ ተጠርጣሪዎች በተለይም ደግሞ በምስራቅ አረርጌ የነበረው አወዳይ ግጭት እና መሰል ግጭቶች ውስጥ የተሳተፉት በአጠቃላይ ቁጥጥር ስር የዋሉበት ሁኔታ ነበረ። ከነዚህ ውስጥ 54 ተጠርጣሪዎች በኦሮሚያ ክልል ጸጥታ አካል ቁጥጥር ስር የዋሉበትና ለፌደራል ተላልፎበት ሁኔታ ነበረ። 44ቱን ደግሞ ያንን ግጭት ለማርገብ በተሰማሩበት ጊዜ ወዲያውኑ በግጭት የተሳተፉ የፌደራል ፖሊስ እና የመከላከያ ሰራዊት ቁጥጥር ስር ያዋላቸው ነበሩ። በአጠቃላይ እንግዲህ 98 ናቸው። ከ98ቱ ግን 54ቱ በፌደራል ፖሊስ ምርመራ ስር ናቸው። ቀሪው ግን 44ቱ የፌደራል ሳይሆን የክልል ጉዳይ ስለሆነ ወደ ክልል እንደሄዱና በክልል እንድታይ እየተደረገ ያለበት ሁኔታ አለ። በተመሳሳይ ሁኔታ በኢትዮጵያ ሶማሌ በኩል በፌደራል ፖሊስ በኩል የተለዩ 29 ተጠርጣሪዎች ነበሩ። እንግዲህ ይሄ መረጃ ሁለቱም ከፌደራል ፖሊስ ያገኘነው መረጃ የሚያሳየው ነው። 29 ተጠርጣሪዎች ተለይቷል። ከ29 ውስጥ እስካሁን 5 ሰዎች በቁጥጥር ስር እንደዋሉና ቀሪ 24ቱን በቁጥጥር ስር ለማዋል የፌደራል ፖሊስ ክትትል እያደረገ መሆኑን መረጃውን አድርሶናል። በዚህ በኩል እንግዲህ እንደምታወቀው ሰዎችን ዜጎቻችንን በማፈናቀልም ይሁን የግድያ ወንጀል በመፈጸም የአካል ጉዳት በማድረስ ንብረት በማውደም የተጠረጠሩት ከዚህም በላይ እንደሆኑ ነው የሚታወቀው፣ በኢትዮጵያ ሶማሌ በኩልም ማለት ነው። ስለዚህ በመንግስት በኩል ያለው መልእክት የፌደራል ፖሊስም እያስተላለፈ ያለው መልእክት የሚያሳየው ተጠርጣሪዎችን ወደ ህግ የማቅረብ የክልሎችም ድርሻ እንደሆነና የአመራሩ ብቻ ሳይሆን ደግሞ የህዝቡም በአጠቃላይ የዜጎቻችን ድርሻ እንደሆነና እነዚህን ተጠርጣሪዎች በማጋለጥም ወደ ህግ እንዲቀርቡ በማድረግ አስፈላጊውን ትብብር እንዲያደርጉ ለማስተላለፍ ነው የምንፈልገው ማለት ነው።
በቁጥጥር ስር ከዋሉ ተጠርጣሪዎች መካከል በተለያየ ደረጃ ያሉ የክልል አመራሮችና የጸጥታ አካላት ይገኙበት እንደሆነ የተጠየቁት ሚኒስትሩ ለጊዜው ያንን ማረጋገጥ እንደማይችሉ ነው የጠቆሙት። የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ መግለጫውን የሰጡት በየአመቱ እንደሚሆነው ሁሉ የብሔር ብሔረሰቦች ቀን ህዳር 29 ሊከበር ዝግጅቱ እየተጠናቀቀ ባለበት ወቅት ነው። በህገ መንግስቱ የሰፈረውና ላለፉት 26 ዓመታት ሲተገበር የቆየው ቋንቋን መሰረት ያደረገ ፌዴራሊዝም አንድነትን አላጠናከረም ሲሉ ተቃዋሚዎች ተቻሉ። በዚህ የፌዴራል አወቃቀር ምክንያት ከአንድነት ይልቅ ልዩነት ሲነገር መቆየቱን እየታዩ ያሉ ግጭቶችም የዚህ ውጤቶች መሆናቸውን ይጠቅሳሉ ተቃዋሚዎቹ። ከተቃዋሚዎች የሚሰነዘረውን ትችት በመጥቀስ የጠየኳቸው ሚኒስትሩ ግን ሁኔታው መሬት ላይ ያለውን እውነታ እንደማያሳይ ነው የተናገሩት።
ተቃዋሚዎች የሚያነሱት የፌደራሊዝምን የሚገልጹበት ሁኔታ በአንድ ዲሞክራሲያዊ ሀገር ውስጥ የሚጠበቅ ነው፣ ልዩነታቸው የሚጠበቅ ነው። ምክንያቱም ስልጣን ለመያዝ በመኩሩበት ጊዜ የሌለ ሳይሆን ያለውን አጀንዳ በማድረግ በራሳቸው በሚፈልጉት አንግል በመቅረጽ ነው ህዝቡን ለማሳመን የሚሰሩት ማለት ነው። መንግስት እንደሚገልጸው ከሆነ ከመንግስት የሚለዩበት ሁኔታ ስለሌለ ይሄ በአንድ በኩል መታወቅ ያለበት ነው። ይሄ ግን በእነሱ በኩል የሚገለጸው ሁሉ እውነት ነው፣ በተለይም ደግሞ ይህንን ችግር ያመጣው ፌዴራሊዝሙ ነው ብሎ መደምደም ደግሞ ትክክል አይደለም። እውነታውንና የእነሱን የፖለቲካ ኮሚኒኬሽን ስትራቴጂን ለይቶ ማየት አለብን ማለት ነው። ህዝቡም ቢሆን ይሄንን በትክክል ለይቶ ማየት አለበት።
የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በሳምንቱ መጨረሻ በሰጡት መግለጫ በወቅታዊ ጉዳዮች ላይ ለተነሱ ሌሎች ጥያቄዎችም ምላሽ ሰጥተዋል። ሚኒስትሩ በዚሁ በፌዴራሊዝምና በሌሎች ጉዳዮች ላይ የሰጡትን ሰፋ ያለ ማብራሪያ በቀጣይ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የህዳሴ ግድብ ተብሎ የሚጠራውን የኢትዮጵያን ግዙፍ ግድብ አስመልክቶ ከግብፅ ጋር እየተካሄደ ያለው ውይይት አልተቋረጠም፣ የተጽዕኖ ጥናቱም እንደቀጠለ ነው ሲሉ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር አስታወቁ። ከካይሮ የሚኒስትሮች ስብሰባ በኋላ እየወጡ ያሉ ዘገባዎችን አስመልክቶ መግለጫ የሰጡት ሚኒስትሩ ዶክተር ስለሺ በቀለ እኛ የምናውቀው ውይይቱ በካርቱም እንደሚቀጥል ነው ብለዋል። ግብፅ በጥናቱ መነሻ ሪፖርት ላይ የነበረውን ስምምነት አለመከተሏን፣ የውሃ ተጠቃሚነትን ኢትዮጵያ በሌለችበት የተፈረመውን 1959 ስምምነት ማዕከል እንዲያደርግ መፈለጓን ዶክተር ስለሺ እንደ ልዩነት ጠቅሰውታል። ሚኒስትሩ የሰጡትን መግለጫ የተከታተለው እስክንድር ፍሬው ነው፣ ዝርዝሩን ልኳል።
የኢትዮጵያ ውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ በሳምንቱ መጨረሻ የሰጡት መግለጫ ከግብጽና ከሱዳን ጋር እየተካሄደ ያለው ውይይት ምን ደረጃ ላይ እንደሚገኝ አብራሩበት ነው። ከግብጽና ከሱዳን አቻዎቻቸው ጋር በካይሮ ያደረጉት ውይይት ያለ ስምምነት ከተጠናቀቀ በኋላ የሰጡት የመጀመሪያ መግለጫም ነው ሚኒስትሩ። ከካይሮ ስብሰባ በኋላ በግብጽ መገናኛ ብዙሃን የተንጸባረቁ ሐሳቦች፣ የአገሪቱን መሪ ጨምሮ በባለስልጣናት የተሰነዘሩ አስተያየቶች ትኩረት ስበው አሳሳቢ ተብለው ቆይተዋል። በህዳሴው ግድብ ላይ የተጽዕኖ ጥናት የሚያደርገው ቢአርኤል የተባለው አማካሪ ድርጅት ያቀረበውን መነሻ ሪፖርት ኢትዮጵያ አለመቀበሏን፣ ከስምምነት ያልተደረሰውም በዚህ ምክንያት መሆኑን ነው የግብጽ መገናኛ ብዙሃን የጠቀሱት። በዚያ ስብሰባ ላይ የተሳተፉት የኢትዮጵያው ሚኒስትር ዶክተር ኢንጂነር ስለሺ በቀለ ግን እውነታው ሌላ መሆኑን ለጋዜጠኞች አብራርተዋል። እርሳቸው እንዳሉት ቢአርኤል የተባለው አማካሪ ድርጅትና ረዳቱ በህዳሴው ግድብ ላይ የሚያካሂዱትን የተጽዕኖ ጥናት የጀመሩት በመስከረም 2016 ነው። በመጋቢት 2017 ደግሞ ጥናቱ እንዴት እንደሚካሄድና ምን አይነት ጉዳዮችንም እንደሚያካትት የሚገልጸውንና ኢንሰፕሽን ሪፖርት በመባል የሚጠራውን ማቅረባቸውን ጠቅሰዋል። የዚህ ሪፖርት አቀራረብ ደግሞ በሶስቱ ሀገራት ስምምነት መሰረት የራሱ አሰራር የተዘረጋለት እንደሆነ ማብራርተዋል።
ይሄ ኢንሰፕሽን ሪፖርት እንግዲህ በተርምስ ኦፍ ሪፈረንስ የታገደ ሶስቱም ሀገሮች አራት ቴክኒካል ናሽናል ኮሚቴ ተዋቅረውበት ሪፖርቶቹን በየጊዜው እየገመገሙ ያሉ ጉዳዮችን ውጤቶቹን እያዩ በጋራ እያዩ እያጸደቁ የሚሄዱበት ስርዓት የተዘረጋበት ነው። ከመነሻው እንግዲህ ይሄ ኢንሰፕሽን ሪፖርት ለሶስት ዙር የሶስቱም ሀገር ኤክስፐርቶች አራት ሰዎች ከየራሳቸው አኳያ ያሉትን ጉድለቶች እና መልካም ነገሮች በአግባቡ ከገመገሙ በኋላ የየራሳቸውን ሀሳብ መድረክ ላይ አምጥተዋል። ይሄ እዚህ መድረክ ላይ የሚመጣው ኮሜንት በአጠቃላይ ኢንተግሬት እየተደረገ ለኮንሰልታንቱ እንዲሰጥ የሚል የጋራ ስምምነት የነበረው ነው።
ሪፖርቱ በዚህ መሰረት ሲገመገም ልዩነት ያመጡ ጉዳዮች እንደነበሩና እነዚህ ልዩነቶች እንዴት መስተናገድ እንዳለባቸው ግብጽ ከኢትዮጵያና ከሱዳን የተለየ አቋም ማራመዷንም ሚኒስትሩ ጠቅሰዋል።
እና ይህን የጋራ ስምምነት ተቀብለው ለሶስት ዙር ከተወያዩ በኋላ አንዳንድ ልዩነት ያመጡ ጉዳዮች ነበሩ። እነኚህ ልዩነት ያመጡ ጉዳዮችን ለኮንሰልታንቱ በቀጥታ ኢንቴግሬት አድርገን እንስጥ የሚል አቋም አለን በኢትዮጵያ በኩል። ሱዳንም ተመሳሳይ አቋም ነው። ግብጽ ግን ይሄንን ኢንቴግሬት አድርገን መስጠት የለብንም፣ የቀረበው ኢንሰፕሽን ሪፖርት በነበረው መልክ ይጽደቅ የሚል አቋም ለረጅም ጊዜ ስታራምድ ቆይታለች። ይህ የማያስማማ መሆኑ ግልጽ ነው። ምክንያቱም መጀመሪያም ማዕቀፉ እነኚህ የሚጠኑ ጥናቶች ከመነሻው ጀምሮ እየተገመገሙ ጉድለቶቻቸው እየታረሙ መሰረታዊ ይዘቱን በማይለቅ ሁኔታ ተጠንቶ መቅረብ አለበት የሚል አቋም ስለነበረው በዛ መልክ እንዲሰራ በዚህ ዙሪያ አለመግባባቶች ተፈጥረዋል።
ሚኒስትሩ እንዳሉት እነዚህን ልዩነቶች ከመፍታት አንጻር ግብጽ ለአራት ወራት ምንም አይነት ምላሽ አልሰጠችም። በኋላ ግን በሚኒስትሮች ደረጃ እንዲታይ እንደጠየቀች አመልክተዋል።
እንደገና ተመልሰንም መነጋገር ስንጀምር አሁንም መስማማት ስላልነበረው ኢንሰፕሽን ሪፖርቱ ላይ በግብጽ በኩል በቃ ወደ ሚኒስትሮች ወደ ላይ ከፍ ተደርጎ በሚኒስትሮች ሲታይ የሚል ሀሳብ ቀረበ። ይሄ አስፈላጊ አይደለም ብለን እናምናለን፣ ነገር ግን ሚኒስትሮችም ሊያዩት ይችላሉ፣ ችግር የለውም በሚል ሁኔታ ባለፈው ጥቅምት የሶስቱ ሀገር ሚኒስትሮች ከቴክኒካል ኮሚቴዎቹ ጋር ሆነው እዚህ አዲስ አበባ ላይ ለመጀመሪያ ጊዜ አየን እና በዚያ ዙሪያ በዚህ በኢንሰፕሽን ሪፖርቱ እንደዚሁም ደግሞ ጥናቱ በሚጠናበት ጊዜ ቤዝላይን በውስጡ ያሉት ነገሮች የተወሰኑትን ለመጥቀስ፣ አንደኛ ኮንሰልታንቱ ሲያዘጋጅ ኢንሰፕሽን ሪፖርቱን ከተርምስ ኦፍ ሪፈረንስ ውጭ የሆኑ ጥናቶች አሉ፣ እነሱ አስፈላጊ አይደሉም። በሁለተኛ ደረጃ ደግሞ ኢምፓክት አናሊሲስ በሚሰራበት ጊዜ ያላያቸው ነገሮች አሉ። በተለይ በፖዚቲቭ በኩል ያሉትን ምንም ስላልያዘ እነኚህንም ጭምር መያዝ እንዳለበት የመሳሰሉ በርካታ ኮሜንቶች በመጀመሪያው ዙር ቀርበው ነበር። ያ እየጠበበ ሄዶ እያንዳንዱ ሀገር አንዳንድ ገጾች የሚሆኑ ኮሜንቶች ብቻ ናቸው ያሉት። እነኚህን አስተላልፈን ሰጥተን አስተካክሎ ያቅርብ የሚለው ላይ ስምምነት ሊደረስ አልቻለም። በነበረው ይቀጥል ብቻ ከብዙ ነገሮች ጋር በሚቀረን መልኩ ከተርምስ ኦፍ ሪፈረንስ ውጭ የሆኑ መጠናት የሌለባቸው ነገሮችን ሁሉ አካቶ የያዘ በመሆኑ ነው።
ግብጽ ቀደም ሲል በ1959 የተፈረመውንና ኢትዮጵያ ያልተሳተፈችበትን ስምምነት እንድንቀበል መፈለጓም አንዱ የልዩነት ነጥብ ነው ብለዋል ሚኒስትሩ።
ሁለተኛው ቤዝላይን በምንለው ጉዳይ ላይ ሲሙሌሽኑ ሲካሄድ በአሁኑ ጊዜ ያለው የውሃ ተጠቃሚነት ልክ የ1959 ስምምነትን ማዕከል አድርጎ በሚሄድ መልኩ አይነት ብቻ መጠናት አለበት የሚል አቋም ተያዘ በአንድ አቅጣጫ። ይህ ደግሞ ኢትዮጵያ መንግስቴም ልትቀበለው ማትችለው ፍትሐዊ ተጠቃሚነትን የማያረጋግጥ ተገቢ ያልሆነ በመሆኑ ይህ ብቻ ሳይሆን የተለያዩ ማልቲፕል ሲናሪዮዎች አሉ። በሳይንሱ እንደሚታየው በተለያየ መንገድ የሚጠኑበት ዘዴ አለ። እነኚህ የተለያዩ መንገዶች ሁሉ ተካተው ጥናቱ መካሄድ አለበት እንጂ የ1959 አግሪመንት ኢትዮጵያ ሌለችበት እንደ ሶስት ሀገሮች ስምምነት ተደርጎ ተወስቶ በዛ የሚሰራ ጥናት ብዙ አስኬደንም በእኛ በኩልም ተቀባይነት አይኖረውም። ስለዚህ ይህንን ጉዳይ ልንፈታ የምንችለው የተለያዩ ሳይንሳዊ የሆኑ ማልቲፕል ሲናሪዎች በማየት መፍታት እንችላለን የሚል ነው። በሶስተኛ ደረጃ በእኛ በኩል የቀረበው ቀደም ሲልም ኢንተርናሽናል ፓነል ኦፍ ኤክስፐርትስ የመጀመሪያዎቹ በሚያጠኑበት ጊዜ ለአገሮቹ የቀረበ የሙሌት ሁኔታ አለ፣ ፊሊንግ ፕላን የምንለው። ይሄን የሙሌት ሁኔታ እንደገና እንዲያዩት እንግዲህ ዲክሌሬሽን ኦፍ ፕሪንሲፕልም ሌሎችም የሚሉት ግድቡ የግድቡ ግንባታ እየተካሄደ ያለ እንግዲህ ግድቡ ግንባታ በሚፈልግበት ጊዜ ተወሰነ የመሙላት ነገርም ሊመጣ ይችላል። ስለዚህ የሚጠቅሙም የማይጠቅሙም ነገሮች ላይ ብዙ ጊዜ ከምናጠፋ የሙሌቱን ሁኔታ በቶሎ ብናየው በጋራ ዋነኛው መሰረታዊ ነገር ያ ስለሆነ የሚል ሐሳብ አቀረበናል። በሱም ላይ ስምምነት አልመጣም።
የሶስቱ ሀገራት ቀጣይ ውይይት በካርቱም እንዲካሄድ ሱዳን ግብዣ ማቅረቧን ሚኒስትሩ አመልክተዋል። የሶስትዮሹ ውይይትም ሆነ የጥናቱ ሂደት እንደቀጠለ መሆኑንም አስረድተዋል። የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ሰለሺ በቀለ በዚሁ ጋዜጣዊ መግለጫ በርዕሱ ላይ ለተነሱ ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባዎቹ እናመሰግናለን። አድማጮች፣ አሁን ወደ መጨረሻው የመጽሔቱ ርዕስ እናልፋለን። በኦሮሚያ ክልል የቦረና ዞን ሶስት የተለያዩ ወረዳዎች ነዋሪዎች በትላንትና በዛሬው ዕለት የተቃውሞ ሰልፎችን ማካሄዳቸው ተዘገበ። ዛሬ በድብሉቅ ወረዳ፣ ትላንት ደግሞ በያቤሎና በሚ ወረዳዎች ነው የተቃውሞ ሰልፎቹ በተመሳሳይ የተካሄዱት። የልዩ ኃይልና የመከላከያ ሰራዊት አባላት ያደረሷቸው ናቸው ያሏቸውን ጥቃቶች እንዲቆሙና ከአሁን ቀደም ለደረሱ ጉዳቶችም ተጠያቂ የሆኑ ወገኖች ፍርድ እንዲቀርቡ ሰልፈኞቹ ጥያቄዎችን አቅርበዋል። በተጠቀሱት የመንግስት ኃይሎች በተወሰዱ እርምጃዎች ባለፉት ሶስት ወራት ውስጥ ብቻ ከ153 በላይ ሰዎች መቁሰላቸውንና ሕይወታቸውን ያጡም በርካቶች መኖራቸውን የዞኑ የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ገልማ ቦሩ ለአሜሪካ ድምፅ የኦሮምኛ ክፍል ባልደረባችን ሶራ ሀለኬ ገልጠዋል።
የዚህ ጥያቄ ከሶማሌ ክልል የሚወሰደውን እርምጃ የግድያ ይቁም፣ የመከላከያ ጣልቃ ገብነት እርምጃ በኛ ላይ እየወሰዱ ስላለ ይቁም ብለው እንትን ነው። ድንበራችን ላይ ምትሆን ወረራ እየተካሄደብን ስለሆነ እኛ እንዲያቆም የሚል ጥያቄ ነው። ከጳጉሜ አንድ ጀምሮ ነው ሰው እየሞተብን ነው፣ እየተቆሰለ ነው፣ በየሆስፒታሉ ሰው እየተኛ ነው፣ ህዝብ ተፈናቅሏል፣ ማዕት ትምህርት ቤቶች ተዘግቷል። ይሄ እርምጃ ከኛ ሲቆም የመከላከያ ጣልቃ ገብነት ፊታው ስላልሆነ ፌዴራል መንግስት ይህን ነገር አይቶ እርምጃ እንዲወስድን የሚለው እንትን ነው። እኛ ደግሞ በዝር ወረዳ ሶዳ ቀበሌ ላይ የተወሰደውን ንጹሃን ዜጎቻችን የሞቱት መንግስት ምላሽ አፋጣኝ ምላሽ እንዲሰጠን ነው የሚለው።
ከጳጉሜ አንድ ጀምሮ በልዩ ኃይልና በፌደራል መንግስት እንደቆሰሉባቸው ነው። ብዙዎች እንደሞቱ ነው። በብዙ የሚገመተው ደግሞ እንደተፈናቀሉ ነው። ሰው በሶስት ጊዜ ውስጥ 143 የሚሆን ሰው እንደቆሰሉባችሁ
153 ከሶማሌ ክልል የመጡ ልዩ ኃይል ፖሊሶች እና በፌደራል መከላከያ ናቸው። ልዩ ፖሊስ ህዝቡን ሲዋጋ መከላከያ መሀል ገብቶ ወደ እኛ ሲቶክስ የእኛን ህዝብ የገደሉ ስለሆነ ይቁምልን ነው ጥያቄያቸው። ሰው ዞናችን ያው ቆላማና አርብቶ አደር ስለሆነ ማአት የመሰረተ ልማቶች ስለሚፈልግ ከዚህ በፊት የተሰራው ልማቶች እስካሁን ያልተጠናቀቁ ልማቶች አሉ። ያ ልማቶች ይጠናቀቁልን ዩኒቨርሲቲ ያስፈልገናል። ያው መሰረተን ጋር ተጥሏል። እሱም በአስቸኳይ ስራ እንዲጀመርና የኮሌጅ ለኛ ያስፈልገናልና እንዲቋቋምልን ነው የጠየቁት። ማአት ስለ ውሃ፣ ሆስፒታል፣ ስለ መንገድ ሁሉ እንዲሰራልን የሚለው ጥያቄ ነው።
በተያያዘ ዜና ባለፈው አርብ በቦረና ዞን በአሬሮ ወረዳ በተከሰተ ግጭት 13 ሰዎች በልዩ ኃይል መገደላቸውንና ሌሎች ከ20 በላይ መቁሰላቸውን የወረዳው የመንግስትና የአካባቢው ነዋሪዎች ተናግረዋል።
ወደሚቀጥለው ዘገባ እናልፋለን። የመጨረሻ የቀድሞ የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ በከፍተኛ ፍርድ ቤት ጥፋተኛ ተብሎበት የነበረው የሽብር ወንጀል ተሽሮ በመደበኛ ወንጀል ድንጋጌ ተፈርዶበታል። አስቀድሞ የተፈረደበት የእስር ቅጣትም በ3 ዓመት ቀንሷል። የአቤት ባይ ጠበቃ ውሳኔው በበታች ፍርድ ቤት ከተሰጠው የተሻለ ቢሆንም አሁንም ቅሬታ እንዳላቸው አስታውቀዋል። መለስካቸው አማሃ ነው ዝርዝሩን የላከልን።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በቀድሞ ሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ላይ የበታች ፍርድ ቤት በተከሰሰበት የጸረ ሽብር ወንጀል የሕግ ድንጋጌ ጥፋተኛ ነው ሲል ያስተላለፈበትን ውሳኔ ሻረ። ቀደም ሲል የፌዴራሉ ከፍተኛ ፍርድ ቤት አቶ ዮናታን ተስፋዬ ሽብርተኝነትን አበረታቷል በሚል በቀረበበት ክስ የአቃቢ ሕግን ማስረጃ በበቂ ሁኔታ አላስተባበለም ወይንም አልተከላከለም በሚል ጥፋተኛ ነው ብሎት ነበረ። ከዚያም ተከትሎ ፍርድ ቤቱ በአቶ ዮናታን ተስፋዬ ላይ የ6 ዓመት ከ6 ወር እስራት ቅጣት ጥሎበታል። አቶ ዮናታን ተስፋዬ በጠበቃው አቶ ሽብሩ በለጠ አማካይነት በተሰጠበት ውሳኔ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤቱታውን አቅርበዋል። አቶ ሽብሩ በለጠን አቤቱታውን ለአድማጮች እንዲያስታውሱልኝ ጠይቄያቸዋለሁ።
አንደኛ፣ የወንጀል ድርጊት አልተፈጸመም። ዮናታን በፌስቡክ ከጓደኞቹ ጋር ያደረገው ልውውጥ ሐሳቡን በነጻነት የመግለጽ መብቱን ተጠቅሞ ሐሳቡን ያካፈለበት እንጂ ከዛ ያለፈ በህትመት የወጣ የሽብርተኝነት ማበረታታት ድርጊትም አይደለም፣ ሌላም ወንጀል አይደለም። ስለዚህ በነጻ እንዲሰናበትልን፣ አንድ በነጻ ሊሰናበት አይገባም የሚባል ከሆነ ድርጊቱ የሽብርተኛ ድርጊት አለመሆኑን ፍርድ ቤቱ አረጋግጦ የሽብርተኝነት ድርጊት አይደለም በማለት ድርጊቱ የሚመጥነው ልክ ጥፋተኛ እንዲል፣ በሌላ በኩል ደግሞ በሽብርተኝነትም የተሰጠው የቅጣት ውሳኔ ቀደም ሲል 6 ዓመት ከ6 ወር በጣም ይበዛ ነበር። 6 ማቅለያዎችን አቅርበን ነበር። 3ቱን ብቻ ነው የስር ፍርድ ቤት ወስዶ የነበረው። በስር ፍርድ ቤት ድርጊቱን የድርጊት አፈጻጸሙን ቀላል ካለ በኋላ ግን የቅጣት ማቅለያ 6 አቅርበን 3ቱን ወስዶ 3ቱን ያልተቀበለበትን ምክንያት እንኳ ሳይገልጽ መወሰኑ አግባብ አይደለም የሚል ነበር።
ጠቅላይ ፍርድ ቤቱ በነጻ ይሰናበትልን የሚለውን አማራጭ አልተቀበለውም። ይሁንና የስር ፍርድ ቤቱ አቶ ዮናታንም ጥፋተኛ ያለው ድርጊቱን በሚመጥን አንቀጽ አይደለም በማለት ከጸረ ሽብር ሕጉ አውጥቶ በመደበኛው የወንጀል ሕግ ጥፋተኛ ሊባል ይገባል ሲል ወስኗል። ጥፋተኛ የተባለበትንም የሕግ አግባብ ፍርድ ቤቱ ከሰጠው ትንታኔ አኳያ አቶ ሽብሩ አብራርተዋል።
የሽብር ድርጊት አይደለም ከተባለ ድርጊቱ ምን ሊሆን ይገባል ብለው መርምሯል። በዚሁ መሰረት ዮናታን በፌስቡክ ከጓደኞቹ ጋር የገለጻቸው ሀሳቦች ከህገ መንግስቱ አንቀጽ 29 እና ኢትዮጵያ ከተቀበለቻቸው ዓለም አቀፍ ስምምነቶች አኳያ ገደቡን አልፏል ብሎ አስቀምጧል። ገደቡን ስላለፈ ምን ይሁን የሚለውን አያይዞ በመደበኛ የወንጀል ህጉ አንቀጽ 257 መሰረት በአድማን መገፋፋት ጥፋተኛ ብሎታል።
ፍርድ ቤቱ የሰጠውን ውሳኔ ተከትሎም በአቶ ዮናታን ተስፋዬ ላይ ቀደም ሲል በበታች ፍርድ ቤት የተጣለውን የ6 ዓመት ከ6 ወር ቅጣት ሽሮ ተከሳሽ እጁ ከተያዘበት ጊዜ ጀምሮ በሚታሰብ 3 ዓመት ከ6 ወር የእስር ቅጣት ጥሎበታል። በአጠቃላይ በውሳኔው ላይ የተሰማቸውን ስሜት እንዲያካፍሉን አቶ ሽብሩ በለጠን ጠይቄያቸዋለሁ።
እኔ ወደዚህ ይግባኝ ስመጣም ሆነ መጀመሪያው እስር ፍርድ ቤት ስከራከር ድርጊቱ ከሽብር ጋር የሚያያይዘው ነገር የለም ነው። ይህንን በዚህ ፍርድ ቤትም በመረጋገጡ አንድ ነገር ነው። ሌላኛው ይሄ ከጓደኞቹ ጋር ሀሳቡን የገለጸበት ነው። ለህዝብ በአደባባይ የተለቀቀ አይደለም፣ በህትመት የተሰራጨ አይደለም። ከህትመት ይልቅ መልእክት ነው። ይሄ የድረገጽ የጓደኛሞች ጉዳይ ነው። ያንን ደግሞ በማስረጃ ያስረድተነዋል። በዚህ ረገድ እንደዚህ ለህዝብ የተላለፈ ተደርጎ መወሰዱ ደስ አላሰኘኝም። ቅሬታም አለኝ፣ ግን በዝርዝር ውሳኔውን ላይ ፈልጋለሁ። ቁጣቱ መቀነሱ አንቀጹ ከሽብርተኝነት መውጣቱ ይሄ የጠየቅነው አንዱ ዳኝነት ነው። በአማራጭ የጠየቅነውም ቢሆን ከሞላ ጎደል በዚህ መልኩ የተሰጠው ውሳኔ ከከፍተኛው በጣም የተሻለ ነው። ግን አሁንም ቢሆን ሙሉ ይዘቱን የውሳኔውን ማየት ያስፈልጋል። ከዛ ውስጥ ደግሞ በሚቻለው መጠን በተለይ ይሄ ከጓደኞቹ ጋር የተለዋወጠው መልእክት በህትመት እንደፈጸመው ተደርጎ የመወሰዱ ጉዳይ እና በሐሳብን በነጻነት የመግለጽን ጉዳይ በተመለከተ መሰረታዊ የህግ ትርጉም ስህተት ካለ ወደ ሰበር የሚከድበት ሁኔታ አለ። ያንን ለማለት ግን አሁን አስቀድሞ ውሳኔውን በዝርዝር ማየት ያስፈልጋል።
በጣም አመሰግናለሁ።
የመጽሔትና የትንታኔ ርዕሶችን ነበር አድማጮች የተከታተላችሁት። በ19ና በ22 ሜትር ባንዶች የሚተላለፈው ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን ከምሽቱ 3:36 ያመለክታል። ርዕሰ ወሬዎችን ባጫጭሩ
ቀደም ሲል ስቱዲዮ ከደረስን በኋላ የመጣውን ዜና ደግሜ አነባለሁ አድማጮች። ህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበሩን ከስልጣን አነሳ። ወይዘሮ አዜብ መስፍን ከማዕከላዊ ኮሚቴ ታገዱ። ከአቶ መለስ ዜናዊ ህልፈት ወዲህ ህወሓትን በሊቀመንበርነት ሲመሩ የነበሩት አቶ አባይ ወልዱ ከዚህ ኃላፊነትና ከስራ አስፈጻሚ አባልነት መነሳታቸውን የፓርቲው ማዕከላዊ ኮሚቴ አስታውቋል። አቶ አባይ ወልዱ በማዕከላዊ ኮሚቴ አባልነት እንደሚቀጥሉ ግን ማምሻውን በአገር ውስጥ የመገናኛ ብዙሃን የተነበበው የፓርቲው መግለጫ አመልክቷል። ከዚህም በተጨማሪ የፓርቲ ስራ አስፈጻሚ ኮሚቴ አባል የነበሩት ወይዘሮ አዜብ መስፍን ከማዕከላዊ ኮሚቴ አባልነት ታግደው እንዲቆዩ መወሰኑም ተጠቅሷል። በተመሳሳይ የስራ አስፈጻሚ ኮሚቴ አባል የነበሩት አቶ በየነ ምክሩ ደግሞ ወደ ማዕከላዊ ኮሚቴ አባልነት ዝቅ ብለው እንዲሰሩ መወሰኑም ተገልጧል። ለሁለት የስራ አስፈጻሚ ኮሚቴ አባላትም ማስጠንቀቂያ መሰጠቱ ታውቋል። እነማን እንደሆኑ ግን አልተገለጠም። ሂስና ግለ ሂስ መቀጠሉን የአመራር መልሶ ማደራጀትም እንደሚካሄድ ይኸው የህወሓት ማዕከላዊ ኮሚቴ መግለጫ አመልክቷል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበነን።
ሁለተኛን አጋማሽ ስርጭታችንን ቀደም ባሉት የሰዓቱ የዓለም ዜና ጀምረናል። አሁን ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምናልፈው።
ስፖርት፣
አዘጋጅና አቅራቢ
ሰሎሞን ክፍሌ።
በአትሌቲክሱ ሩጫ ስፖርት ዜና ድሬ ቱኔ በፍሎረንስ ኢጣሊያ ማራቶን፣ ሰለሞን በረጋና ዘይነባ ይመር ደግሞ በታላቁ የኢትዮጵያ ሩጫ ውድድሮች ድል ተቀዳጅተዋል። በእግር ኳስ የኮንጎ ዲሞክራቲክ ሪፑብሊክ ቲፒ ማዘንጌ የአፍሪካ ኮንፌዴሬሽን ዋንጫ አነሳ። እንደምናምሽታችሁልኛል የተከበራችሁ አድማጮቼ፣ እነዚህ ቀዳሚ ዜናዎች ናቸው። ሌሎችም አሉን፣ አብራችሁን ቆዩ። ትላንት በ34ኛው የፍሎረንስ ኢጣሊያ ማራቶን የሴቶቹን ያሸነፈችው ኢትዮጵያዊቷ ድሬ ቱኔ ላለፉት 6 ዓመታት ያህል ተወዳድራ አታውቅም። በ2008 እንደ አውሮፓውያን ዘመን አቆጣጠር የቦስተን ማራቶን ሻምፒዮኗና በትራኩ የዓለምን ሬኮርድ ይዛ የቆየች ድሬ ቱኔ በመስኩ ፈጣኗ እንስት አትሌት ተብላ እንደነበር ይታወሳል። ሆኖም የግል ፈጣን ሰዓቷ ማለትም 2:23:44 በ2010 ወደቀና እስከ 2011 ከማናቸውም ውድድር ርቃ ቆየች። በመሐሉም የልጅ እናት ሆነችና እስካሁን ቆየች። በትላንቱ የሴቶቹ አስደሳች ፉክክር ሦስቱም አሸናፊዎች የኢትዮጵያ አትሌቶች ናቸው። አንደኛ ድሬ ቱኔ፣ ሁለተኛ ሶሮሜ ነጋሽ፣ ሦስተኛ መሴራ ዱቢሶ ናቸው። 2:28:55፣ 2:29:46 እና 2:32:05 ነው ጊዜያቸው። የወንዶቹን ያሸነፈው ዘላለም ባጫ ይባላል። ትውልድ ኢትዮጵያዊ ሲሆን የሚሮጠው ለባህሬን ነው። የወቅቱን ቀዝቃዛና ዝናብ ያልተለየውን አየር ተቋቁሞ በ2:14:41 በአንደኝነት እኩል የገባው ከታደሰ ማሞ ጋር ነው። 10ኛው ኪሎ ሜትር ላይ 30:21 የደረሱት 9 አትሌቶች ነበሩ። እነርሱም ሁለቱ ኬንያውያን አሯሯጮች ፖል ቲዮንጊክና ሞሲስ ኬሚ፣ ጊልበርት ኪርዋ፣ ሲላስ ቼቦይት፣ ዘላለም ባጫ፣ ታደሰ ማሞ፣ ቤንጃሚን ቢቶክ፣ ሲላ ሊሞንና ሞሲስ መንግች ናቸው። ከዚያም አራቱ ቀዳሚዎች ብቻ ቀርተው ገፉ። 30ኛው ኪሎ ሜትር ላይ ኪርዋ ወደ ኋላ ቀረ። ዘላለምና ታደሰ ቀጠሉ። በዛው ፍጥነት ሮጠው እኩል በድል አጠናቀቁ። ጥሩ ፉክክር ነበር። ይህን ዓለም አቀፉን የፍሎረንስ ኢጣሊያ ማራቶን ዜና በዚሁ ላብቃና ወደ አዲስ አበባ ልውሰዳችሁ። ስለ ትላንቱ የኢትዮጵያ ታላቁ ሩጫ ውድድር የአዲስ አበባው ተባባሪ አዘጋጅ ገዛ አንጽዮን መስቀል ተከታዩን አጠናቅሯል። የእግር ኳስ ስፖርት ዜናም ይዟል። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። መነሻና መድረሻውን በአዲስ አበባው መስቀል አደባባይ ያደረገው 17ኛው ታላቁ ሩጫ በኢትዮጵያ የ10 ኪሎ ሜትር የጎዳና ሩጫ 44,000 ሰዎችን በማሳተፍ ትናንት ተካሂዷል። ከክለብ ከክልልና በግል ከተሳተፉት በዋና አትሌቶች መካከል በወንዶች ርቀቱን 28 ደቂቃ ከ36 ሰኮንድ በሆነ ጊዜ ያሸነፈው የደቡብ ክልል ተወዳዳሪው አትሌት ሰለሞን ባረጋ ሲሆን በሴቶች ዘርፍ ያሸነፈችው ደግሞ የኢትዮጵያ ንግድ ባንክ አትሌት ዘይነብ ይመር ናት። 32 ደቂቃ ከ30 ሰኮንድ ጊዜ ወስዶባታል። ሁለቱ አሸናፊ አትሌቶች እያንዳንዳቸው የ100,000 ብር ሽልማት አግኝተዋል። ከሁለተኛ እስከ ስምንተኛ ያሉትም እንደየደረጃቸው የገንዘብ ሽልማት ተቋዳሽ ሆነዋል። ከውድድሩ አንድ ቀን ቀደም ብሎም 3,500 ሕፃናት በየዕድሜ ደረጃቸው ተወዳድረዋል። ይህ በዚህ እንዳለ በታላቁ ሩጫ በመዝናኛው ዘርፍ ለመሳተፍ የተመዘገቡ 45ና 58 ዓመት ዕድሜ ያላቸው ሁለቱ ወንዶች በውድድሩ ሂደት ተዝለፍልፈው በመውደቅ ሕይወታቸው ማለፉ አሳዛኙ ዜና ሆኗል። የቀይ መስቀል አምቡላንስ በአቅራቢያው ወደሚገኘው ዘውዲቱ ሆስፒታል ፈጥኖ ቢያደርሳቸውም ሕይወታቸው መትረፍ አልቻለም። የሆስፒታሉ ተረኛ ሜዲካል ዶክተር ሕይወት ታምራት ስለ አሟሟታቸው የሚከተለውም ብለዋል።
እዚህ በደረሱበት ሰዓት ጓደኞቻቸውና ያው በቅርብ አብሯቸው የነበሩ ሰዎች ይዘዋቸው በመጡ ሰዓት ማግኘት የምንችለው እዚህ ሲደርሱ የነበረው ሁኔታ በደረሱበት ሰዓት ህይወታቸው እንዳለፈ ነው። ዞሮ ዞሮ እንግዲህ ሩጫው ከጊዜ ወደ ጊዜ ታላቁ ሩጫ ፌመስ እየሆነ ሲመጣ ሁሉም መሳተፉን ሊሆን ይችላል የሚያየው፣ ግን ከመሳተፍ በፊት ሙሉ አቋም መጠየቅ ያስፈልጋል። ሙሉ ጤንነት ማወቅ ያስፈልጋል።
የታላቁ ሩጫ መስራችና የቦርድ ሰብሳቢ አትሌት ሻለቃ ኃይሌ ገብረስላሴም ሀዘኑን እንዲህ ገልጿል።
በቅድሚያ ለሞቱት ተሳታፊዎቻችን ታላቁ ሩጫ በኢትዮጵያ በጣም በጣም ጥልቅ የሆነ ሀዘኑን ይገልጻል። ቤተሰቦቻቸውን መጽናናትን እንገልጻለን። በጣም እኛም በጣም አዝነናል። ያ የመሰለ የሚያምር ውድድር መጨረሻ ላይ እንደዚህ አይነት ነገር ሲከሰት ሁሉ ነገር በቃ ባዶ ነው ያስቀረን። እኛንም እነዚህ ሰዎች በውስጣቸው እንግዲህ በእኛ ባህል አይደለም ተመርምሮ ራስን ማወቅ ባህል ስላልሆነ በቃ ደህና ነኝ በሚል ብቻ ታሳቢነት ይሮጣል። እንደዚህ አይነት ደግሞ ሲሆን እንደዚህ አይነት ክስተቶች ይከሰታሉ። በዚህ ምክንያት የመጡ ነገሮች ዋጋ ያስከፍላሉ።
ቪኦኤ ስፖርትም ለሟች ቤተሰቦች ጽናቱን እንዲሰጣቸው ተመኝቷል። በዚሁ ወደ እግር ኳስ ዜና እሸጋገራለሁ። የኢትዮጵያ ፕሪምየር ሊግ አራተኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች ተካሂደዋል። ከመቼውም በባሰ የጎል ድርቅ በመጣው የሊጉ አራተኛ ሳምንት ቅዳሜ ዕለት እዚህ አዲስ አበባ ላይ መከላከያ ከአዳማ ከነማ፣ ድሬዳዋ ላይ ድሬ ከነማ ከደደቢት በሁለቱም ግጥሚያ አንድም ግብ ያልተቆጠረበት ባዶ ለባዶ የተጠናቀቀ ጨዋታ ከመሆኑም በተጨማሪ ወልዲያ ላይ ወልዲያ ከነማ ከፋሲል ከነማ ጋር ያለ ግብ ተለያይተዋል። አዲስ ገቢው ወልዋሎ አዲግራት ዩኒቨርሲቲ እዚህ አዲስ አበባ ላይ ትናንት ኤሌክትሪክን 3-1 ረቶታል። ሌሎች ጨዋታዎችም ተካሂደዋል። የዚሁ ፕሮግራም አካል ዛሬና ነገ በአዲስ አበባና በይርጋለም ሁለት ግጥሚያዎች ይካሄዳሉ። ቅዱስ ጊዮርጊስና ኢትዮጵያ ቡና ቀሪ ጨዋታቸውን እንዳጠናቀቁ የደረጃ ሰንጠረዡን የተሟላ ዘገባ እናቀርባለን። የመጨረሻው የእግር ኳስ ዜና ወደ ደቡብ አፍሪካ ይወስደናል። የ2017 የአፍሪካ ኮንፌዴሬሽን ዋንጫ ለፍጻሜ የደረሱት የኮንጎ ዴሞክራቲኩ ቴፒ ማዜምቤና የደቡብ አፍሪካው ሱፐር ስፖርት ናቸው። ሁለቱ የፍጻሜ ተፋላሚዎች የመጀመሪያውን ባለፈው ሳምንት ሉምባሺ ላይ ቴፒ ማዜምቢ 2-1 ማሸነፉን መዘገባችን ይታወሳል። ሁለተኛውንና የመልሱንም ጨዋታ በደቡብ አፍሪካ ፕሪቶሪያ ላይ አድርገው ከ3 ከትላንት ወዲያ ቅዳሜ ማለት ነው ያለ ግብ በመጠናቀቁ የኮንጎ ዴሞክራቲክ ቴፒ ማዜምቤ በአጠቃላይ ውጤት 2-1 አሸናፊ በመሆኑ የአፍሪካ ኮንፌዴሬሽን ትልቁን ዋንጫና ከ1 ሚሊዮን ዶላር በላይ ሽልማቱን ተቀብሏል። ይኸው ነው በእኔ በኩል ያለው። ሰለሞን
አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበታለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።
ስፖርት፣ ሳምንታዊውን ስፖርት ነበር የተከታተላችሁት አድማጮች። አሁን ተከታዩ የዚምባብዌ ጉዞ በኢትዮጵያዊው ምሁር አይን ይላል።
ከ1985 እስከ 1987 ዓመተ ምህረት በዩኒቨርሲቲ ኦፍ ዚምባብዌ ከዚያም በደቡብ አፍሪካው ዩኒቨርሲቲ ኦፍ ዊትዋትራይድ እና በዩናይትድ ስቴትስ ደንቨር ኮሎራዶ ሜትሮፖሊታን ስቴት ዩኒቨርሲቲ የፋይናንስና የሂሳብ አያያዝ ፕሮፌሰር ሆነው ያገለገሉትና አሁንም እየሰሩ ያሉት ፕሮፌሰር ሚንጋ ነጋሽ ዚምባብዌ ባለፉት 40 ዓመታት ያለፈችበትን ጉዞ ጠቅለል አድርገው ለቪኦኤ አጫውተዋል። ለመሆኑ በነጻነቷ ዘመን ታሸበርቅ የነበረችው ዚምባብዌ ምን ሆነች? ፕሮፌሰር ሚንጋ፣
በፈረንጅ 94 አካባቢ ዩኒቨርሲቲዎች ውስጥ ክርክሮች ይነሳሉ። ሙጋቤን የመቃወም ነገር፣ ዛኑ ፒኤፍን የመቃወም አይነት ነገሮች አልፎ አልፎ ይሰማሉ፣ በተለይ ከምሁሩ ጋራ እና እንደውም በኋላ ተቃዋሚ ሆነው የወጡት ዩኒቨርሲቲ ኦፍ ዚምባብዌ ውስጥ የነበሩት እንደውም ከህግ ትምህርት ቤት ውስጥ ፖለቲካል ሳይንስ ትምህርት ቤት ውስጥ የነበሩት ሰዎች በአብዛኞቹ ተቃዋሚ ሆነው ሲታዩ፣ አሁን እንደውም አንደኛው ፕሮፌሰር ጆናታን ሞዮ አሁን የከፍተኛ ትምህርት ኮሚሽን የሆነው አሁን ታስሯል አሉ። ሙጋቤ መንግስት ውስጥ ነው ያለው። ሌሎቹ ግን በአብዛኞቹ ግን ወደ ተቃዋሚው ኃይል ነበረ የሄዱት። እና ዚምባብዌ ላይ እንግዲህ ያለው ትልቁ ችግር በዛ ጊዜ የለውጥ ግፊቶች ነበሩ እና ሙጋቤም ይበቃቸዋል የሚልም አስተሳሰብ ነበረ። እሳቸውም ደግሞ ቤት እየሰሩ ነበረ። ከሀራሬ 40 ኪሎ ሜትር ያህል ውጪ ቤት እየሰሩ ስለነበረ ብዙዎቻችንን ገምት የነበረው የለም የሰውዬ መንገድ ሊለቁ ነው የሚባልም ነገር ነበር። በሌላ በኩል ደግሞ ያው ሀሜትም ነበረ። የቀድሞ ባለቤታቸው ሳሊ ሙጋቤ ከሞቱ በኋላ አሁን ካለችው ሴትዮ ጋራ ግንኙነት አላቸው እየተባለ እንዲሁ በሹክሹክታ ይወራ ነበር። ሹክሹክታ የምልህ የዚምባብዌ መንግስት ድሮም ቢሆን በጣም ኃይለኛ መንግስት ነው። ምክንያቱም ከሞዛምቢክ ጋር የነበረው ግጭት ሰርጎ የሚገቡበት አፓርታይድ መንግስትም ደግሞ ሙጋቤን ያስገድላል ተብሎ ይፈራ ስለነበረ በጣም ጸጥታው ከባድ ነው። ግን ያም ሆኖ መናገር ይህን ያህል ብዙ እንትን የሚባልበት አልነበረም። 100% የታፈነበት ሁኔታ አልነበረም። የጸጥታ ክፍሉም በጣም የተፈራ ቢሆንም
እንግዲህ ዚምባብዌ ውስጥ እነዚህ የተቃውሞ እንቅስቃሴዎች እየተበራከቱ መጥተው በኋላ እንደውም የዲሞክራሲ ለውጥ ንቅናቄ ኤምዲሲ ማለት ነው በቅርቡ በተካሄደ ምርጫ አሸንፎ በነበረበት ጊዜ በመጀመሪያው ዙር ላይ ብዙ ማሳደድ ተፈጽሟል በዛኑ ፒኤፍ ፓርቲና አገር እየጣሉ የወጡ ወደ ደቡብ አፍሪካ የሄዱም ዚምባብዌያውያን ብዙ ነበሩ። ወደ 1 ሚሊዮን የሚሆኑ ደቡብ አፍሪካ ገብተዋል ነው የሚባለው። እና እነሱንስ የማየት የማነጋገር እድል አጋጥሞት ያውቃል?
አዎ፣ በየምክንያቱ እዛ ወይ ስራ ይገናኛል፣ ወይ ኤሌክትሪሽያን ነው፣ ወይ አንድ ስራ ላይ፣ ወይ ሱቅ ውስጥ ይሰራሉ፣ ወይ ምግብ ቤት ውስጥ አቅራቢ ሆስተስ ሆነው የሚሰሩበት ሁኔታ ነው ያለው። እና ዚምባብዌያችን ማግኘት ደቡብ አፍሪካ ውስጥ የሚገርም ነገር አይደለም። በሁሉ ቦታ ከላይ ጀምሮ እስከታች ድረስ ይገኛሉ። እንግዲህ ምንድን ነው ዚምባብዌ ላይ የለውጥ ሁኔታ የዲሞክራሲ ሁኔታ በሚፈለግበት ጊዜ ዛኑ እና ዛፑ የጆሹዋ ንኮሞ ፓርቲ የነበረው ተጣልተው ከነበረ በኋላ እንደገና እርቅ ከተፈጠረ በኋላ ለተወሰነ ጊዜ ቆይቶ እነዚህን ኤምዲሲ ሙቭመንት ፎር ዲሞክራሲ ኤንድ ቼንጅ የሚለው የሞርጋን ቻንገራይ ንቅናቄ ሲመጣ ሞርጋን ቻንገራይ የሰራተኛ ማህበር መሪ የነበረ ሰውዬ ነው በፊት። ዚምባብዌ ትሬድ ዩኒየን የሚባል ነበር፣ የዛ መሪ ነበረ። ግን እሱ ብዙ ጊዜ ድጋፍ ያገኝ የነበረው ከእንደበሌዎች ደቡብ ላይ ካሉት በነገራችን ላይ ዚምባብዌ ትልቁ ጎሳ ሾና ሲሆን ሁለተኛው ደግሞ እንደበሌ ሲሆን ሌሎቹ ደግሞ ጥቃቅን ጎሳዎች ደግሞ ሌሎች አሉ። እና ብዙ ጊዜ ግጭት የነበረው በእንደበሌዎች እና በሾናዎች አካባቢ ማለትም የዛኑ እና ዛፑ ነበር ግጭቱ። ያ ጊዜ ካለፈው በኋላ የኤምዲሲ አብዛኛው ድጋፍ አግኝቶ የነበረው ከደቡብ ነው። ምክንያቱም ግጭት በነበረበት ጊዜ ብዙ ሰው በእንደበሌዎች ስለተጎዱ ሞርጋን ቸንግራዬ ወይም ኤምዲሲ ብዙ ድጋፍ ያገኝ የነበረው ከደቡብ እና ከነጮቹ እንዲሁም ከተማረው ቅድም እንዳልኩ ዩኒቨርሲቲ አካባቢ ከነበሩ ሰዎች ነበረ በብዛት ድጋፍ የነበረው። እና ወደ ደቡብ አፍሪካ ምርጫዎቹ ብቻ አይደሉም፣ የኢኮኖሚውም ሁኔታ ማይግሬሽኑ ሁልጊዜ የህዝብ ፍልሰቱ ወደ ደቡብ ነበረ ኢኮኖሚው የተሻለ ስለሆነ። በኋላ የፖለቲካ ሁኔታ እየተመሰቃቀለ ሲሄድ እና ኢኮኖሚው በሚያሳዝን ሁኔታ እየተሸረሸረ በሄደው ቁጥር ወደ ታች የሚሄደው የህዝብ ፍልሰት ወደ ደቡብ አፍሪካ፣ ወደ ናሚቢያ፣ ወደ ቦትስዋና የሚሄደው በዓለም ዙሪያ የሚበተነው ዚምባብዌያዊ በተለይ ደግሞ የተማረው ዚምባብዌያዊ በመጥፎ ሁኔታ ነው። ዚምባብዌ እና ደቡብ አፍሪካ ውስጥ ትልቅ ድምጽ ነው ያለው። ከአንድ ሚሊዮን ብቻ በላይ ሳይሆን በጣም ብዙ ነው የሚገመተው፣ እስከ 3 ሚሊዮን ይገመታል።
እየተሰደደው ሰው ማለት ነው።
እንግዲህ ምንድን ነው የአፍሪካ ሀገሮች እንደምታውቀው አንዳንድ ጊዜ ድንበር ሲከፈል ታሪክንና ሁኔታዎችን የህዝብን አሰፋፈርም ብዙ ጊዜ ሳይ ስለሆነ አሁን እንደዚህ ይሄ እንደ በሌዎች የዙሉ አንዱ ክፍል ናቸው። አንድ ክላን ነው ያለው እና ዛው በኋላ እርስ በርሳቸው ጥል በነበረበት ጊዜ በ1880 ውስጥ አካባቢ ነው ወደ ሰሜን ፈልሰው የተቀመጡት። እና በተለይ ደቡቦቹ ዚምባብዌያንስ እንደ በሌዎቹ ሳውዝ አፍሪካን እንደ ሀገራቸው ነው የሚያዩት። የሚናገሩትም ቋንቋ አንድ ነው እና ብዙዎቹ ደግሞ አናሳ ጎሳዎች አሉ። እነሱ ሁለቱም ቦታ ስለሚኖሩ አንዳንድ ጊዜ በዚምባብዌ እና በሳውዝ አፍሪካዊ መካከል እንዲያው በማየት ሰውን በጎሳ መክፈል አይቻልም። ፊዚዮሎጂው አንድ ላይ ነው እና እንደውም ምንድን ነው የአፓርታይድ መንግስት ሲያስቸግረው ክትባት ይከትብ ነበረ። የክትባት ምልክት ነበረው የሳውዝ አፍሪካውን እና ዚምባብዌውን ለመለያ።
ፕሮፌሰር ሚንጋ ከዛ በኋላስ ከዚምባብዌ ከወጡ በኋላ ተመልሰው ያውቃሉ ወደ ሀራሬ?
አዎ፣ ለአንድ ጉዳይ በተለይ ሄጄ ነበረ። አንድ ወዳጄ ነበረ እና እዛ በህይወት ስላልነበረ ለቀብሩ ሄጄ ነበር እና እዛ የገጠመኝ አንድ ነገር ምንድን ነው መሰለህ፣ አገሩ ብዙ ለውጥ ሆኖ ነው ያየሁት።
ከስንት አመት በኋላ ነው የተመለሱት?
ከአስር አመት በኋላ አካባቢ ነው። እንደውም ከዛ በላይ ነው፣ ከአስር አመት በላይ ነው እና ከ12 አመት በኋላ ምናምን ስመለስ ሆቴል ያረፍኩበት ቦታ ምሳዬን መብላት ፈለግኩና እስኪ የምግብ ዝርዝር ያለበትን ስጡኝ አልኳቸው። ስል ደቡብ አፍሪካ የሚበላውን አይነት ምግብ ሲመጣ ዋጋው በሚሊዮን ነው የተጻፈው በዚምባብዌ ዶላር እና እንደ ሚሊዮን ከፍዬ ደግሞ ምሳዬን እንዴት እበላለሁ? እስኪ እባክህ በሳውዝ አፍሪካ ያለውን አቅርብልኝ ስለው የዚምባብዌ የኢኮኖሚ ሁኔታ ገንዘቡን በተለይ እንዴት እንደተጫወቱበት በጣም የሚገርም ነው።
አዎ፣ ያን ጊዜ በጣም ገሽቦ የነበረ ጊዜ ነው የተመለሱት ማለት ነው።
አዎ፣ ገሽቦ የነበረበት ነው። ከዛ በኋላ እንግዲህ እየተባባሰ መጣና ያንን ገንዘብ የዚምባብዌን ዶላር ከመገበያያ እንትን አውጥተውት ነበረ። ከዛ በኋላ የሳውዝ አፍሪካ አድርገው ነበር። አሁን ደግሞ ዶላር ነው መሰለኝና ዩኤስ ዶላር ነው የደረጉት የነበረው እና ኢኮኖሚውም በጣም በሚያሳዝን ሁኔታ ነው የተበላሸው እና ህዝቡ በጣም ችግር ላይ ነው ያለው።
በግልጽ የሚታይ ለውጥ ነው ያዩት ማለት ነው በ12 አመታት ውስጥ?
እጅግ በጣም ድሮ በአንድ ቦታ ላይ ሄደህ ደህና ምግብ ቤት ገብተህ 50-60 የዚምባብዌ ዶላር የምትከፍለውን ዛሬ በሚሊዮን ነው ራሱ የሚታተመው ገንዘብ። ይህን ያህል ሚሊዮን ነው የሚልህ አንድ ቅጠል ነው ያ እና የዛ ዋጋ ቢበዛ $5 ቢሆን ነው ወይም $2 ቢሆን ነው። እና ገንዘብ እያተሙ በብዛት ተጠቅመዋል። እንግዲህ ያንን ምን ፈጠረው የሚለው ነው ዋናው ነገር። ምንድን ነው የመንግስት ወጪውን ገንዘብ መክፈል ስላልቻለ፣ ወታደሩን መክፈል ስላልቻለ፣ ጸጥታ ክፍሉ መክፈል ስላልቻለ፣ ያው ለጊዜው ያንን መወጣት ስለነበረባቸው ያንን ገንዘብ ነው ያትሙ የነበሩት። ልክ የናዚ ጀርመኒ ላይ ነው እንግዲህ በመጽሐፍ ላይ ተጽፎ የምንመለከተው ያን የተፈጠረበት ሙጋቤ ቀደም እንዳልኩ የመሬቱን ጉዳይ መፍትሄ መስጠት ባለመቻላቸው ከዛ በኋላ ደግሞ ከእንግሊዞቹ መጣላታቸውና ኢኮኖሚ እቀባ መደረጉ ከዛ ጋር በብዛት የተያያዘ ነው።
ፕሮፌሰር ሚንጋ ነጋሽን ለጊዜያቸው እናመሰግናለን። አድማጮች አሁን ወደ ተከታዩ መጨረሻው ቅንብር እንለፍ። ጤና ዩናይትድ ስቴትስ ኤች አይ ቪን ለመቆጣጠር ባደረገችው ጥረት ግዙፍ ውጤት ማስመዝገቧ ተገለጠ። ጸረ ኤች አይ ቪ ኤድስ መድኃኒቶች ለሚያስፈልጋቸው በማዳረስ በኩልም የጎላ ሥራ መከናወኑን የተባበሩት መንግሥታት ድርጅት ጸረ ኤድስ መርሃ ግብር ዩኤን ኤድስ አስታወቀ። የመንግሥታቱ ድርጅት ግብ በመጪዎቹ 12 ዓመታት ውስጥ ዓለም አቀፉን ወረርሽኝ ፍጻሜ ላይ ማድረስ ነው። ይህ ሊደረስበት የሚችል ግብ ይሆን? ዘጋቢያችን ካሮል ፒርሰን ከዓለም መሪ ሳይንቲስቶች አንዱን አነጋግራለች። ሰሎሞን አባተ ለጤና ፕሮግራሙ እንዲህ አዘጋጅቶታል።
ኤድስ እንደ ሕይወት ፍጻሜ መርዶ ይታይ ከነበረባቸው የ1970ዎቹ መጨረሻ ዓመታት በኢትዮጵያ አቆጣጠር አንስቶ ይህንን ወረርሽኝ ፍጻሜው ላይ ለማድረስ አንቶኒ ፋውቺ እየጣሩ ናቸው። እነሆ ወደ 40 የሚጠጉ ዓመታት አለፉና ዶክተር ፋውቺ በጽናትና በተስፋ የሚሉት አላቸው። ዛሬ ኤድስን ራሱን ፍጻሜው ላይ ለማድረስ አቅሙና መሳሪያውም እንዳላቸው ይናገራሉ።
What I mean is that we have extraordinarily effective drugs. But recently those drugs have been shown over the past few years not only to
save የተዋጣላቸው መድኃኒቶች አሉን ማለት ነው። እነዛ መድኃኒቶች ታዲያ የሚወስዷቸውን ሰዎች ህይወት ማዳን ብቻ ሳይሆን ቫይረሱ በደም ውስጥ የሚገኝን ሰው የቫይረስ መጠን ሊታይ እስከማይችል ደረጃ ማውረድ መቻላቸው ያ ሰው ቫይረሱን ወደ ሌላ ሰው ማስተላለፍ የማይችልበት ሁኔታ ላይ ለማድረስ አብቅተዋል።
በመድኃኒቶች የሚሰጠው ህክምና አሁን እጅግ የቀለለ እንዲሆን መደረጉን ይናገራሉ የዩናይትድ ስቴትሱ ብሔራዊ የጤና ኢንስቲትዩት ዳይሬክተር። በተጨማሪም ኤችአይቪ በደማቸው ውስጥ የሌለ ሰዎች እንዳይጋለጡ ማድረግ የሚችልም ትሩቫዳ የሚባለው የመከላከያ መድኃኒት የቫይረሱን መዛመት በመግታት በኩል ቁልፍ ቦታ መያዙንም ፋውቺ አመልክተዋል። በሌላ በኩል ግን የተባበሩት መንግስታት ድርጅት ጸረ ኤድስ መርሃ ግብር ዩኤን ኤድስ እንደሚለው ምንም እንኳን ህክምና ከሚያስፈልገው ሰው ከግማሽ በላይ የሚሆነው በዓለም ዙሪያ አገልግሎቶችና መድኃኒት እያገኘ ቢሆንም ወደ 16 ሚሊዮን የሚሆን ኤችአይቪ በደም ውስጥ የሚገኝ ሰው ህክምናም መድኃኒትም እያገኘ አይደለም። የባሰው አሳሳቢ ጉዳይ ግን ከነዚህ ሰዎች የበዙቱ ኤችአይቪ በደማቸው ውስጥ መኖሩንም ስለማያውቁ በቀላሉ እያዛመቱት መቀጠላቸው አይቀርም። ለዚህ መፍትሄው በአንቶኒ ፋውቺ ሐሳብ
In order to get a durable end to the epidemic, we would be greatly helped by an HIV vaccine.
ወረርሽኙን አስተማማኝ በሆነ ሁኔታ ለመፈጸም የኤችአይቪ ክትባት በእጅጉ ያስፈልገናል።
ታይላንድ ውስጥ እየተሞከረ ያለ አንድ የኤችአይቪ ክትባት እስከ 31 ከመቶ በሆነ ደረጃ ስኬታማ መሆኑ እየተሰማ ነው። ይህንን የውጤት መጠን የኩፍኝ ክትባት ካለው የ99 ከመቶ ስኬት ጋር ማነጻጸር ይገባል። ለመሆኑ በእውኑ ያንን ያህል አስተማማኝና ውጤታማ የሚሆን ክትባት ለኤችአይቪ መስራት ይቻል ይሆን?
I don't think we're going to get there with an HIV vaccine, but even a vaccine that's 50-55 at the most 60% effective.
የኤችአይቪን ክትባት በተመለከተ ያንን ያህል የሚሳካልን አይመስለኝም። ነገር ግን የ50 ወይም የ55 ወይም ግፋቢል የ60 ከመቶ ውጤት የሚኖረው ክትባት ቢኖረን እንኳ በሌሎቹ አካባቢዎች ያሉንን የተራመዱ ግኝቶች እየተጠቀምን የኤድስን ወረርሽኝ ስፋትና አድማስ ዛሬ ከሚገኝበት ሁኔታ መቀልበስና መፈጸም እንደምንችል ግን አምናለሁ።
ሌላም ደቡብ አፍሪካ ውስጥ ሙከራ ላይ ያለ ክትባት አለ። የዚያ ሙከራ ውጤት ለጊዜው ምን ሊሆን እንደሚችል ያለበትም ደረጃ አልተገለጸም። ኤችአይቪን ለመፋለም ጉዳይ ትርጉም ያለው አስተዋጽኦ ይኖረው ይሆን መናገር አይቻልም። ዛሬ ዋናው ቁም ነገር ግን ብዙ ሰው ምርመራ ማድረግ አለበት እናም የጤና አገልግሎት ተጠቃሚ ሊሆን ይገባል። ባለፉት 17 ዓመታት ከሳሐራ በስተደቡብ ባለችው አፍሪካ የኤችአይቪ መተላለፍ መጠን በግማሽ መቀነሱን ዩኤን ኤድስ አስታውቋል። ይህ መጠን በምስራቅ አውሮፓና በማዕከላዊ እስያ የሚያሳየው ቁጥር የተገላቢጦሹን ነው። ኤችአይቪ በከፍተኛ መጠን እያንሰራራና እየሰፋ ነው። ዩኤን ኤድስ በሚጠቅሳቸው በእነዚህ ሀገሮች ውስጥ ባለፉት ጥቂት ዓመታት የኤችአይቪ ስርጭት በ60% አሻቅቧል። እንግዲህ የኤድስን ወረርሽኝ የመፈጸም ነገር በጤና ኢንስቲትዩቱ ዳይሬክተር አንቶኒ ፋውቺ እና በመንግስታቱ ድርጅት መርሃ ግብር ዩኤን ኤድስ እምነት በዓለም አቀፉ ማህበረሰብ እጅ ውስጥ ያለ ብያኔ ነው። ያንን ግብ ለመጨበጥ ምን ያህል ገንዘብና ጉልበት ይመድብና ያፈስ ሲሆን ለኤድስ ፍጻሜ የቀሩት 12 ዓመታት ናቸው። የዘላቂ ልማት ግቦች ግብ ቁጥር 3
አድማጮች ለምሽቱ ያዝነው በዚያው በቃ። ነገ እንመለሳለን። ትግርኛ ስርጭት ይቀጥላል። ደህና ደሩ።